ይህ የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። እግዚአብሔር አምላካችን ባለፉት ቀናት እነሆ የመራን ከቃሉም ማዲ የመገበን ደግሞ ለዚህች ሳምንት መጨረሻ እንድንበቃ ፈቃዱ ሆኗል። በዛሬው ምሽት ክፍለ ጊዜ ጥናታችን እግዚአብሔር አምላካችን ከማርቆስ ወንጌል ታላቅ ነገርን ደግሞ ከወትሮ በበለጠ ሁኔታ በጌታ መንፈስ ቅዱስ አማካኝነት ገላልጦ ያስተምረናል። እኔ አምናለሁ እግዚአብሔር አምላካችን እኔና እናንተን ከወደቅንበት ከተናቀበት ስፍራ ሁሉ እግዚአብሔር ሰብስቦ ሲያነሳንና በቤቱ ውስጥ ሲያቆመን ደግሞ ላላማ ነው። አዎ ልብ በሉ ወገኖቼ፣ እንዲሁ አልተጠራንም የርሱን ታላቅነት እንድናውጅ የርሱንም በጎነት እንድንነግር እኔና እናንተ ተጠርተናል። ስለዚህም ደግሞ ያከበረንን ጌታ ከፍ ከፍ ማድረግ መቻል አለብን። እግዚአብሔር እየተመሰገነ ይሁን። መከራ የበዛበትን ወራት መከራ የበዛበትን ዓመታትና ቀናትን አሳልፎ ለዚህች ክብር ቀን ደግሞ እንድንበቃ ያደረገን እግዚአብሔር አምላካችንን እናከብረዋለን፣ እናወድሰዋለን። ስሙ ለዘላለም ታላቅ ነውና ሃሌሉያ።
መከራን ባየጉበት ምድር ሰዎች ልከበት ታሪኬን ከገለበትከው እንድስቃሰኝ ምስጋናዬ ያው በፊት እንዳከበርከኝ ላከብር ያለኝም ያው ነውና አንተው ከሰጠኝ በሬሲን ቋቋ መስመሰለኝ የምትመጣ ለካስከሩ ከተመልከተ አስተዳደር ያላማረ አንተውን የተተካኝ አትፈሪውን ለዚያ ታለፍከኝ ከርቤን ከደጅ አፍስሰ ዛረኒ ካጣፍተ
እግዚአብሔር ለዘላለም ይክበር ይመስገን። ወዳጆቼ እግዚአብሔር አምላካችን ጣዕም የሌለውን ኑሯችንን ለውጦ እነሆ ለዚህች ቀን ደግሞ አበቃን። በሰው ፊት የማንታሰብ በሰው ፊት ዓይን የማንገባ ሰዎች ነበርን። ብዙዎቻችን ከተጣልንበት ስፍራ እነሆ ምን ይሻለኛል ካልንበት ስፍራ አንስቶ እግዚአብሔር አክብሮናል። ምንን በለው ስሙ ለዘላለም ይክበር ይመስገን። ወዳጆቼ ግሩም ታደሰ በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው እያልን ወደ ዕለቱ ጸሎታችን እናልፋለን። ጌታ ሆይ አንተ ቀኑን በማርዘም ሌሊቱንም በማሳጠር ማን ይከሳል? ለሊቱን በማርዘምና ቀኑንም ደግሞ እንዲያጥር በማድረግ ማን ይወክሳል? አቤቱ አባቴና አምላኬ ሆይ የፀሐይ ወራት እጅግ ብዙ ናቸው፣ የዝናቡ ጊዜ ደግሞ ሁለትና ሶስት ወር ብቻ ነው ብሎ አደባባይ ላንተ ሰልፍ የሚወጣ መፈክር ይዞ ባንተ ላይ እግዚአብሔር ሆይ የተቃውሞ ሰልፍ የሚወጣ ማን ነው? እግዚአብሔር አባቴና አምላኬ ሆይ ቀኒቱን ስታመሽ ሌሊቱን ደግሞ ስታበራ እነሆ እኔን ቅልፋል ወሰደኝም ስለዚህም ደግሞ አልጋዬ ጎርብጦኛልና ትከሰሳለህ ብሎ አደባባይ የሚያቆምህ ማን ነው? አንተ ብቻህን አምላክ ነህ፣ አንተ ብቻህን ገዢ ነህ። እግዚአብሔር ሆይ ባደረከው ነገር ሁሉ ትክክልና ጻድቅ ነህ። ጌታ ሆይ እኛም ባሪያዎችህ ልጆችህ ታላላቆችና ታናናሾች ወደንና ፈቅደን ደግሞ እንሰግድልሃለን እንገዛልሃለን። ጌታ ነህ፣ ንጉሥ ነህ። እግዚአብሔር ሆይ ወንበርህን ግዛትህን የሚገለብጥና የሚቋቋም ማንም የለም። ስለዚህም እኛ ደግሞ ታምነን በእጆችህ ውስጥ ነን። ዛሬም ቢሆን እግዚአብሔር አባቴና አምላኬ ሆይ እንደ ኡሪምና እንደ ቱሚም በደረትህ ትሸከመናል፣ በልብህ ውስጥ ሰውረህናልና ክብር ክብር ለስሜ ይሁን እንላለን። እግዚአብሔር ሆይ ታናናሾችን ማክበር ታውቅበታል፣ ትዕቢተኛውን ደግሞ ታዋርደዋል። በአንተ ላይ የተነሱትን እግዚአብሔርን አላውቅም ከቶ ሰረሱ ማን ነው ያሉትን እንደ ቂጣ ትገለብጣቸዋል። ብርታትህንና ታላቅነትህን ባሳያቸው ጊዜ መግቢያቸው ይጠፋቸዋል። ወየው ምን ይሻለኛል ማለት ይመጣል። እግዚአብሔር ሆይ ከዚህ አይነት ደፋርነት ከዚህ አይነት ቁጣ ከዚህ አይነት ስንፍና ንግግር ሁሉ እኛንም ልጆቻችንንም ዘርዘሮቻችንንም ትጠብቅ ዘንድ አቤቱ አምላኬ ሆይ በፊትህ ማጸናለሁ። ወገኖቼ በዚህን ሰዓት እግዚአብሔር አባቴና አምላኬ ሆይ ካንተ አንድን ነገር ለመሻት ቀርበዋል። በብዙ ፈተና ውስጥ ያለ፣ በብዙ ሐሳብ ውስጥ ያለ፣ በብዙ ቋጥሮ ነገር ውስጥ ያለ እነሆ በአንተ ፊት አንገቱን የደፋ ሊኖር ይችላል። እግዚአብሔር ሆይ እነሆ በዘላለማዊ እጆችና ክንዶች ቀና ታደርግ ዘንድ ይቺን ነፍስ እኔ ወደ አንተም ማጸናለሁ። አቤቱ አባቴና አምላኬ ሆይ እረፍትህን ደግሞ የዘላለም እረፍትህን እንድትሰጣት ለዚህች ነፍስ ጸልያለሁ። ጌታዬ ሆይ በዚህች ምሽት ደግሞ ከቃልህ ማዕድ ስንማር ጌታ መንፈስ ቅዱስን ልከህ ተናገረን። እንደ ሰማነው እንድንኖር እንደ ሰማነው ደግሞ ለሌሎች መድኃኒትና እግዚአብሔር ሆይ ጥቅም መሆን እንድንችል አንተ እርዳን። ከሥጋችን አንዳችን ነገር አክለን እግዚአብሔር ሆይ እንዳንናገር ከናፍርቶቻችን በጌታ መንፈስ ቅዱስ ሰዓትህ እንድትነካ እጸልያለሁ። ለዘላለሙ ጌታዬ ሆይ ሰምተህናልና እናመሰግናለን። አሁንም ቢሆን ጸሎታችን መቅደስህን ጥሳ በፊትህ ተሰምታለችና ክብር ለስምህ ይሁን። በልጅህ በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን። ውድ አድማጮቼ የማርቆስ ወንጌል ምዕራፍ 1 ከሌሎቹ የመጽሐፍ ቅዱሶች ምዕራፍ ይልቅ በተለይም ከዘፍጥረት ምዕራፍ 1 የተሻለ ይዘት እንዳለው መመልከታችንን እንዲሁም ደግሞ የመጥምቁ ዮሐንስን አገልግሎት ከኢሳይያስና ከሚልኪያስ ትንቢት ቀጥሎ በስፋት ስለማቅረቡ እንዲሁም ደግሞ አለፍ ብለን የኢየሱስ ክርስቶስን የመጀመሪያ ዓመታት አገልግሎት በሰፊም እስከተጠመደባት የሰንበት ቀን ድረስ የነበረውን እንቅስቃሴውን ስንመለከት ነበረ። ዛሬም ደግሞ ባለፈው ምሽት ክፍለ ጊዜ ጥናታችን ካቆምንበት ጀምረን ወደፊት ጌታ መንፈስ ቅዱስ እንዳስተማረን እንመለከታለን እና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ 1 ቁጥር 14 እና 15 ን ተመልከቱ። እንዲህ ይላል፣ ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግሥት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይለናል። ኢየሱስ ክርስቶስ ከተፈተነ በኋላ አገልግሎቱን እንደ ጀመረ ከዚህ ክፍል መመልከት ይቻላል። መጥምቁ ዮሐንስ ወደ እስር ከተጣለ በኋላ ኢየሱስ ክርስቶስ ወደ ገሊላ መጣ። አገልግሎቱንም በመጀመር እነሆ ዘመኑ ተፈጽሟል፣ መንግሥተ ሰማያት በደጅ ነች እያለ ይሰብክ ነበረ። የእግዚአብሔር ወንጌል ስለ እግዚአብሔር መንግሥት መምጣት የሚያውጅ ነው። በማቴዎስ ወንጌል የእግዚአብሔር መንግሥት መንግሥተ ሰማያት ተብሎ ተጠቅሷል። በሁለቱ አገላለጽ መካከል ልዩነት ይኖር ይሆንን በማለት ትጠይቁ ይሆናል። አዎን አለ የሚል ነው መልሳችን። በአብዛኛው ግን ይመሳሰላሉ። መንግሥተ ሰማያት በምድር ላይ የእግዚአብሔርን ገዢነት የሚያመለክት ሲሆን፣ ልብ በሉ ልዩነቱን፣ መንግሥተ ሰማያት በምድር ላይ የእግዚአብሔርን ገዢነት የሚያመለክት ሲሆን፣ የእግዚአብሔር መንግሥት ግን መንግሥተ ሰማይን ጨምሮ በፍጥረታት ሁሉ ላይ ያለውን የእግዚአብሔርን ግዛት ያመለክታል። ስለሆነም መንግሥተ ሰማይ በእግዚአብሔር መንግሥት ውስጥ የምትገኝ ነች። ምድርን አስመልክተን ስንናገር መንግሥተ ሰማያት ቀርባለች ማለት እንችላለን። የእግዚአብሔር መንግሥት ስንል ደግሞ አምሳያውን መጥቀሳችን ነው። ነገር ግን የእግዚአብሔር መንግሥት ከምድር ሌላ ዓለማትን፣ የሚታዩትንና የማይታዩትን ፍጥረታት ያጠቃልላል። የኢየሱስ ክርስቶስ መልእክት በማቴዎስ ወንጌል ውስጥ ከተገለጸው ከመጥምቁ ዮሐንስ መልእክት ጋር ተመሳሳይነት አለው። ንስሐ ግቡ፣ በወንጌልም እመኑ ይላል። በእምነት ወደ ኢየሱስ ክርስቶስ ስንመለስ ያ መመለሳችን ንስሐ መግባታችን ነው። ትክክለኛና እውነተኛ መመለስ ወደ ኢየሱስ ክርስቶስ ከተመለስን በሕይወታችን ለውጥ ይታያል። ለዚህ ደግሞ በወንጌል ማመን እጅግ አስፈላጊ ነው። በዚህ ክፍል ፈጣን ድርጊቶችን እንመለከታለን። ነገር ግን ይህ ወንጌል የተጻፈው የተግባር ሰዎች ለነበሩት ለሮማውያን ነው። እነሱ ማለትም ሮማውያን በጊዜው ዓለምን የገዙ የሥልጣን ሰዎች ነበሩ። ማቴዎስ ጽሑፉን የጻፈው ለሃይማኖተኞች ሰዎች ሲሆን፣ ልብ በሉ ማቴዎስ ለሃይማኖተኞች ሲጽፍ፣ ማርቆስ ደግሞ ለጠንካራ ወይም ለጉልበታሙ ሰው ጽፏል። ሉቃስ በበኩሉ ለተመራማሪዎችና ጥበበኞች ነን ለሚሉት የጻፈ ሲሆን የዮሐንስ ወንጌል ደግሞ በኃጢአቱ ምክንያት ለተረገመ ሰው ወይንም ደህንነት ለሚያስፈልገው ሰው ሁሉ ጽፏል። እስቲ ከቁጥር 16 እስከ 20 ያለውን እንመልከት። በገሊላ ባህርም አጠገብ ሲያልፍ ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ፣ አሳ አጥማጆች ነበሩና። ኢየሱስም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። ከዚያም ጥቂት እልፍ ብሎ የዘብዴዎስን ልጅ ያዕቆብን ወንድሙንም ዮሐንስን ደግሞ በታንኳ ላይ መረባቸውን ሲያበጁ አየ። ወዲያውም ጠራቸው። አባታቸውንም ዘብዴዎስን ከሞያተኞቹ ጋር በታንኳ ላይ ትተው ተከትለውት ሄዱ ይላል። ለሐዋርያት ሦስት የተለዩና ግልጽ የሆኑ ጥሪዎች ደርሷቸዋል። የመጀመሪያው በዮሐንስ ወንጌል ምዕራፍ 1 ከቁጥር 35 እስከ 51 በዮሐንስ ወንጌል ምዕራፍ 1 ከቁጥር 35 እስከ 51 እንደምንመለከተው ጌታ ኢየሱስ ወደ ኢየሩሳሌም ወጥቶ እነዚህን ሰዎች ካገኛቸው በኋላ አጠቃላይና ጥብቅ ያልሆነ ጊዜያዊ ጥሪ አድርጎላቸዋል። እነዚህ ሰዎች ኢየሱስ ወዴት ይኖር እንደነበር ለማወቅ ይፈልጉ ነበር። የመጥምቁ ዮሐንስ ደቀ መዛሙርት የሚከተሉት ነበር፣ ነገር ግን ከእርሱ ጋር አልቆዩም። እርሱም ይከተሉት ዘንድ በዚህን ጊዜ አልጠየቃቸው። ስለሆነም በገሊላ ወደ አሳ ማጥመድ ሥራቸው ተመለሱ። ሁለተኛ፣ በማርቆስ ወንጌል ደግሞ ጌታ ኢየሱስ አገልግሎቱን እንደጀመረ በባህር ዳርቻ ሲያልፍ አሳ ሲያጠምዱ የነበሩት ደቀ መዛሙርቱን ለደቀ መዛሙርትነት ሥራ እንደጠራቸው እንመለከታለን። በሉቃስ ወንጌል ምዕራፍ 5 ከቁጥር 1 እስከ 11 እንደምናነበው እነዚህ ደቀ መዛሙርት ሰውን ለማጥመድ የተጠሩ ቢሆንም በኋላ ግን ወደ አሳ አጥማጅነታቸው ተመልሰዋል። ሦስተኛው ጥሪ ደግሞ የመጨረሻው ጥሪ የሐዋርያነት ጥሪ ነበረ። ይህም በማርቆስ ምዕራፍ 3 በማቴዎስ ምዕራፍ 10 እና ፈጠን በሉ በማርቆስ ምዕራፍ 3 በማቴዎስ ምዕራፍ 10 እና በሉቃስ ምዕራፍ 6 ተመዝግቦ ይገኛል። አስቀድመው ወደ አሳ ማጥመድ ሥራቸው ተመልሰው ነበረ። ስምዖን ጴጥሮስም አቤቱ ከኔ ተለይ እኔ ኃጢአተኛ ነኝና ብሎት ነበረ። በሌላ አባባል ጴጥሮስ እኔ ላንተ መሆን አልችልም ኃጢአተኛ ነኝና ሌላ ሰው ፈልግ ነበር ያለው። ነገር ግን ጌታ አልተውም። ለዚህም እግዚአብሔር ይመስገን ወገኖቼ። እኔና እናንተ ኃጢአተኞች ሆነን ሳለን ፈጽሞ አልተውንም። ስለዚህ ጌታ ወደ እነዚህ ሰዎች ለሦስተኛ ጊዜ መጥቶ ለሐዋርያነት ጠራቸውና መደባቸው። ቁጥር 21 ወደ ቅፍርናሆምም ገቡ፣ ወዲያውም በሰንበት ወደ ምኵራብ ገብቶ አስተማረ ይላል። የሃይማኖት መሪዎች ወደ ጌታ መጥተው ስለ ሥራው በጠየቁት ጊዜ የጌታ መልስ እንዲህ የሚል ነበር፣ አባቴ ሁልጊዜ ይሠራል እኔም እሠራለሁ የሚል ነበረ። ዮሐንስ ምዕራፍ 5 ቁጥር 17ን ተመልከቱ። እርሱ በቀን የስምንት ሰዓት ሥራ ብቻ አይደለም የሚሠራው፣ እስራኤልን የሚጠብቅ አይተኛም አያንቀላፋምም ተብሎለታል። መዝሙር 121 ቁጥር 4 ጌታ ኢየሱስ ወደ ምኵራብ ገብቶ ያስተማረበት ቀን የሰንበት ቀን ማለዳ ነበረ። በቅፍርናሆም የነበረው ምኵራብ በዚያን ቀን ዋናና የሃይማኖት ማዕከል አልነበረም። ወደ ገዛ ወገኖቹ በመጣ ጊዜ ወገኖቹ ስላልተቀበሉት ጌታ ኢየሱስ ከናዝሬት ወጥቶ ወደ ቅፍርናሆም በመምጣት በምድር የነበረውን አገልግሎት ከዚያ በመነሳት ይሰጥ ነበረ። ቁጥር 22 እንደ ባለ ሥልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ ይላል። በዚህ ክፍል የእውነትን ኃይለኝነትና ውጤታማነት እንዲሁም የኢየሱስ ክርስቶስን አካሄድ ተመልክተናል። ዛሬ በቤተ ክርስቲያን ላይ ልዩ ልዩ ትችት የሚሰነዘረው ቃሉን በሙሉ ሥልጣን ስለማንናገር ነው። በሥልጣንም የማንናገርበት ምክንያት በእምነት ስለማንጸና ነው ወገኖቼ። የምንሰብከውን ቃል ወይም የምናስተምረውን ወንጌል በሕይወታችን የማንለማመድ ከሆነ ጠንካሮችና በሥልጣን የምንናገር ሰዎች ልንሆን አንችልም። ምኵራቡ ብቻ ምንም የሚሰጠን ወይም የሚያደርግልን ነገር የለም። ኢየሱስ ክርስቶስ በሥልጣን ያስተምር በነበረ ጊዜ በዚያ ምኵራብ የተሰበሰቡ ሁሉ ይደነቁ ነበር። ቁጥር 23 እና 24 በዚያን ጊዜም በምኵራባቸው ርኩስ መንፈስ ያለው ሰው ነበረ። እርሱም የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆን ካውቅ ያለው የእግዚአብሔር ቅዱሱ ብሎ ጮኸ ይላል። በማርቆስ ወንጌል ውስጥ የተጠቀሰው ይህ የመጀመሪያ ታምራት በመንፈሳዊው ዓለም እየተደረገ ነው። እግዚአብሔር መንፈሳዊውን ዓለም ይቆጣጠራል፣ እርኩሳን መናፍስትን ይቆጣጠራቸዋል። በሮማ መንግሥት ላይ መናፍስት በከፍተኛ ደረጃ ይሰሩና ይሰለጥኑ እንደነበር በታሪክ የተመዘገቡ እውነቶች አሉ። እርኩሳን መናፍስትን ፊት ለፊት የገጠማቸው ኢየሱስ ክርስቶስ ብቻ ነበረ። ምክንያቱም በእነርሱ ላይ ሥልጣን ያለውና ወደ እነርሱ ዓለም ገብቶ ሊቆጣጠራቸው የሚችል እርሱ ብቻ ስለ ነበረ ነው። ማርቆስም ለዚህ ነው ይህንን ታምራት የመጀመሪያው መንፈሳዊ ታምራት አድርጎ ያቀረበው። ማርቆስ ይህንን መንፈሳዊ ታምራት ሲያቀርብ ኢየሱስ ክርስቶስ በርኩሳን መናፍስት ላይ ያለውን ሥልጣን ካሳየ ሁለት ዋና ዋና ነገሮች እንደሚሆኑ በማሰብ ነበረ። አንደኛው ጌታ በመናፍስት ላይ ኃይል ካለው በማንኛውም ነገር ላይ ሥልጣን ይኖረዋል። ሁለተኛ ደግሞ ይህን ሊያደርግ የሚችለው አምላክ የሆነ ብቻ ነው።
እርሱ ሥልጣን አለው ኃይልም አለው ስለሆነም በሥልጣን ያስተምር ነበር ልዩ ኃይልም እንዳለው በተግባር አሳያቸው በዘመናችን ያለውን ሁኔታ በጥሞና بنመለከት ባልን በማዳበር ሰበብ ሰይጣን እየተመለከ እንደሆነ በየስፍራው እንመለከታለን እንረዳለን በባዕድ አምልኮ ዙሪያ የሚካሄዱ ልዩ ልዩ ልምምዶች አሉ እነዚህም በሰይጣናዊና በርኩሳን መናፍስት ኃይላት የሚካሄዱ መሆናቸውን እንረዳለን ዛሬ ብዙ ወጣቶች ጅጋስ ከፊ በሆኑ የግድያ ወንጀል ውስጥ ተሳታፊ የሚሆኑበት ከሚወዷቸው ወላጆቻቸው ተለይተው ከቤት በመውጣት ከነፍሰ ገዳዮች ቡድን ጋር የሚቀላቀሉት በእነዚህ ርኩሳን መናፍስት ግፊት እንደሆነ መረዳት እንችላለን። ይህ በዚህ ሁኔታ ከቀጠለ ግልጽ የሆነውን ያጋንን ታሰራር በየጊዜው እናያለን። ከቁጥር 25 እስከ 27 ያለውን ተመልከቱ። ኢየሱስም ዝምበል ከርሱም ውጣ ብሎ ገሰጸው። ርኩሱም መንፈስ አንፈራገጠውና በታላቅ ድምጽ ጮሆ ከርሱ ወጣ። ሁሉም ይህ ምንድር ነው? በስልጣን ርኩሳን መናፍስትን ያዛል እነርሱም ይታዘዙለታልና ይህ አዲስ ትምህርት ምንድር ነው? ብለው እስኪጠያየቁ ድረስ አደነቁ ይላል። ኢየሱስ ክርስቶስ ኃይሉንና ሥልጣኑን በትምህርቱና በታምራቱ አሳይቷቸው ነበር። እነርሱ ግን ሊገነዘቡት አልቻሉም። ከነርሱ መረዳት በላይ የሆነ ሥልጣን አለው ጌታችን። ቁጥር 28 ዝናውም ወዲያው በየስፍራው ወደ ገሊላ ዙሪያ ሁሉ ወጣ ይላል። ማርቆስ በዚሁ ቀን ከሰዓት በኋላ ስለተደረገው ሌላ ድርጊት ደግሞ ይነግረናል። ቁጥር 29 እስከ 31 ያለውን ተመልከቱ። ወዲያውም ከምክራብ ወጥቶ ከያዕቆብና ከዮሐንስ ጋር ወደ ስምዖንና ወደ እንድርያስ ቤት ገባ። የስምዖንም አማት በንዳድ ታማ ተኝታ ነበር። ስለርሷም ወዲያው ነገሩት። ቀርቦም እጇን ይዞ አስነሳት። ንዳዱም ወዲያው ለቀቃትና አገለገለቻቸው ይላል። ይህ ጌታ ኢየሱስ ክርስቶስ የሰራው ሁለተኛ ተአምር ነው። እስከ ምሽት ድረስ ያደረገውን በክፍሉ ውስጥ እንመለከታለን። ፀሐይም ገብቶ በመሸ ጊዜ የታመሙትንና አጋንንት ያደረባቸውን ሁሉ ወደ እርሱ አመጡ ይለናል። በመጽሐፍ ቅዱስ ውስጥ እንደተጠቀሰው ሰይጣን አንድ ሲሆን እርኩሳን መናፍስት ግን ብዙዎች ናቸው። ከተማይቱም ሁሉ በደጅ ተሰብስባ ነበር። በልዩ ልዩ ደዌም የታመሙትን ብዙዎችን ፈወሰ። ብዙዎችንም አጋንንት አወጣ። አጋንንትም ክርስቶስ መሆኑን አውቀው ነበርና ሊናገሩ አልፈቀደላቸውም ይላል። እዚህ ላይ ማርቆስ ልክ ማቴዎስ እንዳደረገው አድርጓል። ስለ ኢየሱስ ክርስቶስ የፎስ አገልግሎት በመጠኑ ብቻ ነው የገለጸው። ነገር ግን ኢየሱስ ክርስቶስ በመቶ የሚቆጠሩ ሰዎችን ፈውሷል። የአጋንንት ዓለም ኢየሱስ ክርስቶስን ማወቁ በጣም የሚያስደንቅ ነገር ነው። አጋንንት ያውቁታል፣ እርሱ ማን እንደሆነም ያምናሉ። ነገር ግን የዳኑ አይደሉም። ኢየሱስ ክርስቶስ በዚህ ቀን በብዙ ሥራ እንደተጠመደ ተመልክተናል። በአገልግሎት ብዙ ስለደከመ ሰፊ የረፍት ጊዜ እንደሚያስፈልገው ታስቦ ይሆናል። ነገር ግን ማርቆስ የሚከተለውን ጽፏል። ማለዳም ተነስቶ ገና ለሊት ሳለ ወጣ አይለናል። ቁጥር 35 በሰንበት ቀን በብዙ ሥራ ተጠምዶ ስለነበር በሚቀጥለው ቀን ማረፍ ይኖርበታል የሚል ግምት ሊኖረን ይችላል። በአካባቢያችን ያሉ የማኅበረ ምዕመናንና የቤተ ክርስቲያን አገልጋዮች ወይም ሰባኪዎች በእሁድ ቀን ስለሚያገለግሉ ሰኞ ዕለት ያርፋሉ። ያም የተገባ ነው። ኢየሱስ ክርስቶስ ግን በጠዋት ተነስቶ ወደ ምድረ በዳ ሄዶ ጸለየ። ይህ ለእኛ ወገኖቼ ምን ትምህርት ይሰጠን ይሆን? ከቁጥር 36 እስከ 39 ያለውን ተመልከቱ። ወደ ምድረ በዳ ሄዶ በዚያ ጸለየ። ስምዖንና ከእርሱ ጋር የነበሩትም ገስግሰው ተከተሉት። ባገኙትም ጊዜ ሁሉ ይፈልጉሃል አሉት። እርሱም በዚያ ደግሞ ልሰብክ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ፣ ስለዚህ ወጥቻለሁና አላቸው። በምኵራባቸውም እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ መጣ ይላል። ይህ የወንጌሉ መጀመሪያ ነው። ኢየሱስ ክርስቶስ በትምህርቱ ሰዎችን ለደህንነት ያዘጋጃቸው ነበር። ስለ ሞቱና ስለ ትንሣኤውም ይነግራቸው ነበር። ትምህርቱ ሳይሆን የሚያድነን በመስቀል ላይ የሠራው ሥራ ነው ወገኖቼ። በምኵራብ ያስተምርና በገሊላ አካባቢ ሁሉ አጋንንትን ያወጣ ነበር ጌታችን። በሦስት ዓመት አገልግሎቱ አካባቢውን ሁሉ አዳርሷል። በዚህ ጊዜም ታላቅ የርኩሳን መናፍስት እንቅስቃሴም እንደነበረ ተጠቅሷል። ይህ አይነቱ ያጋንንት አሰራር በሦስት የተለያዩ ዘመናት በከፍተኛ ደረጃ ተከስቷል። እርሱም በሙሴ ጊዜ፣ በኤልያስና ኢየሱስ ክርስቶስ በምድር ላይ ባስተማረበት ጊዜ ናቸው። አሁን ወደ ምዕራፉ የመጨረሻ ታምራት ደርሰናል። ሁሉም ከባድና የተለያዩ ናቸው። ያውን የምንመለከተው ስለ ለምጽ መንጻት ነው። በዘሌዋውያን እንደምንመለከተው ለምጽ የማይፈወስ አደገኛ በሽታ ነው። የበሽተኛውን ፊትና ቆዳ የሚያበላሽ ከዚያም የተነሳ የሚያሳቅቅና ከህብረተሰቡ እንዲገለል የሚያደርግ በሽታ ነው። ቁጥር 40ና 41ን ተመልከቱ። ለምጻምም ወደ እርሱ መጥቶ ተንበረከከና ብትወድስ ልታነጻኝ ትችላለህ ብሎ ለመነው። ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው ይላል። ይህንን ታምራት በሚመለከት ከፍተኛ የስነ ልቦና አቅጣጫ አለው። ማንም ሰው ለምጻምን ሰው አይነካም። ይህ ሰው ለብዙ ዓመታት ማንም ሰው አልነካውም አልዳሰሰውምም። እርሱም ማንንም ሊዳስስ ወይም ሊነካ አልቻለም ነበር። ምናልባት ቤተሰቦቹ የሚበላውንና የሚጠጣውን ካመጡለት በኋላ ትተውለት ይሄዳሉ እንጂ ሊነኩት አይፈቅዱም። እርሱም ከሩቅ ሆኖ እጁን እያወዛወዘ ሰላምታ ይሰጣቸዋል። ለብዙ ዓመታት ፍቅሩንና ደስታውን ለመግለጽ ማንንም አቅፎ አያውቅም። አሁን ግን ኢየሱስ ክርስቶስ ነካው፣ ዳሰሰውም፣ ከደዌውም ማነጻው። ክብር ለስሙ ይሁን። ከቁጥር 42 እስከ 44 በተናገረም ጊዜ ለምጹ ወዲያው ለቀቀውና ነጻ፣ በብርቱም ተናግሮ ወዲያው አወጣው። ለማንም አንዳች እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስህን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ስለ መንጻት ሙሴ ያዘዘውን አቅርብ አለው ይላል። ለምጻምን ለማንጻት የሙሴን ሥርዓት መከተል የተገባ ነበረ። ስለሆነም ኢየሱስ ክርስቶስ የሙሴን ሕግ አልጣሰም። ቁጥር 45 እርሱ ግን ሲወጣ ብዙ ሊሰብክና ነገሩን ሊያወራ ጀመረ። ስለዚህም ኢየሱስ ተገልጦ ወደ ከተማ መግባት ወደፊት ተሳነው። ነገር ግን በውጪ በምድረ በዳ ይኖር ነበር። ከየስፍራው ወደ እርሱ ይመጡ ነበር ይለናል። ይህ ሰው የተደረገለትን በምስጢር እንዲጠብቅ ቢነገረውም እርሱ ግን ብዙ ሊሰብክና ሊያወራ ጀመረ። አንድ ነገር በሕዝብ ሁሉ ዘንድ የታወቀ እንዲሆን ከፈለጋችሁ በሕትመት ማሰራጨትና በሬዲዮ ማስታወቂያ ማስነገር ይኖርባችኋል። ይህ ሰው ጌታ ኢየሱስ ወደ ከተማ መግባት እስኪሳነው ድረስ ወሬውን በየስፍራ ሁሉ ነዛው። ይህ ሰው እንዲህ መባርደጉ ጌታን አልታዘዘም። አንድ የወንጌል ሰባኪ ይህንን አስመልክቶ ሲሰብክ ይህ ለምጻም የነበረ ሰው የተደረገለትን ለማንም እንዳይናገር ሲያዘው፣ እርሱ ግን አብዝቶ ተናገረ። እኛ ደግሞ በተቃራኒው ጌታ ተናገሩ ሲለን ዝም እንላለን ሲል ተናግሮ ነበረ። ይህ በርግጥ እውነት ነው። የሰው ልጅ ደካማ ባሪ ይህንን ይመስላል። የዚህ ለምጻም የነበረ ሰው አለመታዘዝ ከእኛ አለመታዘዝ የተለየ አልነበረም። የጌታን አዳኝነት ለማንኛውም ሰው ልንናገር ይገባናል። ነገር ግን ወገኖቼ ለማንም አንናገርም። ለምን ይሆን? ሰውየው አብዝቶ በመናገሩ ብዙ ሰዎች ወደ ጌታ መጡ። ጌታ ኢየሱስም ለተወሰነ ጊዜ ከቅፍርናሆም ለመውጣት ግድ ሆነበት ይለናል። ወዳጆቼ ኢየሱስ ክርስቶስን በግል ሕይወታችን በአንደበታችንም እንመሰክራለንን ወይስ ዝም ብለናል? እግዚአብሔር ታላቅ የአገልግሎት በርን ይስጠን። ደህና አደሩ።